ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ አብራችሁን ካመሻችሁ ቀጣዮቹን ጉዳዮች ትሰማላችሁ።
ጥምቀት በዓል ላይ ሎሚ ውርወራ ያንን ትራዲሽን ቨርቹዋል በማድረግ ሶ ጥምቀት ላይ አንድ ወንድ የሚወዳት ሴት ካየ ሎሚ ይወረውርባታል።
ሜሮን ስለሽን ነው የሰማናት። የፍቅር ጓደኛ አፈላላጊ መተግበሪያ የሆነው ሎሚ ዴቲንግ መተግበሪያ ስራ አስፈጻሚ ናት። ስለ መተግበሪያውና ተያይዘው ስለሚነሱ ጉዳዮች ቆየት ብላ ታጫውተናለች። መተግበሪያውን የሞከሩ ወጣቶችን ሀሳብም አካተናል።
ማነባለው ፎቶ ብቻ ሳይሆን የራሳቸው ኢንፎርሜሽን የሚገልጹትን እንደዛ እየመረጥኩኝ ማች ታገኝ ደግሞ ወደ ቴክስት ነው የምትገባው ማለት ነው።
ሌሎች ርዕሰ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሡ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል። የሊቢያ ብሔራዊ የነዳጅ ዘይት አምራች ኩባንያ ኖክ የታጠቁ አካላት የሀገሪቱን መሰረታዊ የነዳጅ ማመንጫ አካባቢዎችን መዝጋታቸውን ትላንት አስታወቀ። ይህም የሊቢያን የነዳጅ አቅርቦት ከ1.2 ቢሊዮን በርሜል ወደ 330 ሺህ ዝቅ አድርጎታል። የሊቢያ ብሔራዊ የነዳጅ ዘይት ማምረቻ ድርጅት ታጣቂዎቹ ቡድኖች ኤልሸራራ በተሰኘው ሜዳና በግዙፉ ኤልፊል ነዳጅ ቧንቧዎችን ዘግተዋል ሲል አስታውቋል። ኩባንያው አስተዳዳሪ ሙስጠፋ ሳናላህ እጅግ ለየት ባለ ምክንያት ከአቅም በላይ በሆነ ኃይልና በተለያዩ ሁኔታዎች ከኮንትራት ውጪ መሆኑን ገልጸዋል። ሊቢያ በዚህ ሳቢያ በቀን 34.6 ሚሊዮን ዶላር በላይ ታጣለች። ሳናላህ አቃቤ ሕጎችን ምርት እንዲያቆም ለተገደደበት ሁኔታ እቅድ አውጪ፣ አስፈጻሚና ከዚህ ተጠቃሚ የሚሆኑ አካላት ግልጽ እንዲቀርቡለት ጥያቄ ማቅረቡንም ተናግረዋል። ይህን መሰል ጥቃት በሚሊሻ ኃይሎች እንደ አውሮፓውያን አቆጣጠር ከ2014 እስከ 2016 ዓ.ም ተምረት መድረሱም የሚታወስ ነው። የትሪፖሊ ባለስልጣናት የነዳጅ መተላለፊያዋን የዘጉት ከዋና ከተማዋ 136 ኪሎ ሜትር ርቀት ከሚገኘው ዜንታን ከተሰኘው ተራራማ ከተማ የመጡ ሰዎች መሆናቸውን የተናገሩ ሲሆን የአካባቢው መሪዎችም ከሚሊሻዎቹ ጋር እየተደራደሩ ይገኛሉ ሲሉ አንድ ራሳቸውን መግለጽ ያልፈለጉ ባለስልጣን አስታውቀዋል። ሊቢያ በዓለም 9ኛዋ የነዳጅ አቅራቢ ሀገር ስትሆን ይሄ የነዳጅ ቧንቧ መዘጋት እየናረ በመጣው በዓለም የነዳጅ ገበያ ላይ ትልቅ ተጽዕኖ የሚያሳድርም ይሆናል። የዩክሬን ባለስልጣናት ሩሲያ ወደ ኪየቭ እየተጠጋች ነው ያሉ ባለበት ሰዓት ሩሲያ ሰሜናዊና ደቡባዊ የዩክሬን ከተሞችን በቦምብ ደብድባለች። የሩሲያ ወታደራዊ ኃይል እስካሁን ድረስ ባይሳካም ሲቪሎች ባሉበት ቦታ ታስረው እንዳይቀሩ የሰብአዊ ጉዳይ ኮሪደሩን እንደሚከፍት አስታውቋል። የዩክሬን ባለስልጣናት ሩሲያ ኪየቭ፣ ካርኪቭ፣ ቸርኒቭ፣ ሰሚና ማይኮላየቭ የተሰኙትን ከተሞችን መክበብ ላይ አተኩራለች ያሉ ሲሆን ዛሬ ባወጡት መግለጫም ሩሲያ ዓለም አቀፍ የሰብአዊ ሕግን ባለማክበር በሲቪሎች ላይ የቦምብ ድብደባ በማድረስ በያዘቻቸው ቦታዎች ላይ ሰብአዊ ቀውስ ፈጥራለች ብለዋል። የሩሲያ መከላከያ ሚኒስቴር በዚህ ጉዳይ ላይ መግለጫ ያወጣ ሲሆን የሩሲያ ኃይሎች የጸጥታ አገዛዝ እንደሚያጸድቁና ከዛሬ ጀምሮም በኪየቭ፣ ካርኪቭ፣ ሰሚና ማሪፖል ከተማ ላሉ ሰዎች የሰብአዊ መንገዱን በመክፈት እንዲሁም ኪየቭን የሚለቁትን ደግሞ በአየር ጭምር በማንሳት ወደ ሩሲያ እንደሚወስዱ አስታውቋል። መግለጫው ይህ ማጓጓዝ የሚፈጸመው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቀጥታ ለሩሲያ ፕሬዝዳንት ቭላድሚር ፑቲን ባቀረቡት ጥያቄ መሰረት መሆኑንም አስታውቋል። ከዚህ ቀደም ይህን መሰል ስምምነቶች የተፈረሱ እንደሆነ የሚታወስ ነው። በተያያዘ በሞስኮና በኪየቭ መካከል ለሶስተኛ ዙር የሚደረገው ድርድር ዛሬ ይጀምራል። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ ባስተላለፉት የቪዲዮ መልእክት ሩሲያ ሆነ ብላ ግድያ እየፈጸመች ነው ሲሉ ወንጅለዋል። ተያያዘ ዜና፣ እስራኤል ከተጀመረ ሁለተኛ ሳምንቱን በያዘው የዩክሬንና ሩሲያ ጦርነት ላይ አደራዳሪ ሆናለች። የእስራኤሉ ጠቅላይ ሚኒስትር ነፍታሊ ቤኔት ትላንት እሁድ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በስልክ መወያየታቸውን የዜና አውታሮች ዘግበዋል። ሮይተርስ ከሩሲያ ክሬምሊን ቤተ መንግስት የወጣ መግለጫን በመጥቀስ ሁለቱ ሀገራት በዩክሬን እየተካሄደ ስላለው ልዩ የወታደራዊ ተልእኮ ተወያይተዋል ሲል ዘግቧል። ይህ ዜናም ቤኔት ወደ ሞስኮ ባቀኑ በማግስቱ የተሰማ ሲሆን ይህም ጦርነቱ ከተጀመረ በኋላ ፑቲንን በአካል ያገኙ የመጀመሪያው መሪ አድርጓቸዋል። ቤኔት ወግ አጥባቂ የአይሁድ እምነት ተከታይ ሲሆኑ ወደ ሩሲያ ያቀኑት ደግሞ በሰንበት ጉዞ በተከለከለበት መሆኑ ተነግሯል። ይሁን እንጂ ያገሪቱ ከፍተኛ የአይሁድ እምነት ራቢዎች ሰዎችን ለማስታረቅ የተደረገ ጉዞ ስለሆነ የጠቅላይ ሚኒስትሩ ጉዞ የሚፈቀድ ነው ብለዋል። በኔት ከጉዟቸው መልስ ጉዳዩን ለካቢኔያቸው ያስረዱ ሲሆን ሁኔታው መልካም እንዳልሆነና የሰዎች መከራ ጨምሮ እንደሚቀጥል ገልጸዋል። ይሁን እንጂ ምንም እንኳን ለውጥ ለማምጣት ያለው እድል ጠባብ ቢሆንም እስራኤል ግን ድጋፏን ትቀጥላለች ብለዋል። በተመሳሳይ አይሁዳዊው ዘለንስኪ በቪዲዮ በነበራቸው መግለጫ እስራኤል ለዩክሬን የምታደርገውን ድጋፍ የጠቅላይ ሚኒስትር ቤኔትን በመጥቀስ አሞግሰዋል። ዘለንስኪ ከጠቅላይ ሚኒስትር ቤኔትና ከፕሬዝዳንት ጆ ባይደን ጋር በስልክ በተደጋጋሚ ማውራታቸውንም ጨምረው ገልጸዋል። አድማጮች፣ ለምሽቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀዳሚው ዘገባ እንሻገር። የመጀመሪያው መሰናዶ ባህላዊውን የፍቅር ጓደኛ ማግኛ ሂደት ዘመናዊ ለማድረግ ስለወጠነ አገልግሎት ይነግረናል። ሎሚ ዴቲንግ አፕ ወይም የፍቅር ጓደኛ ፈላጊዎች የመገናኛ መተግበሪያ እድሜያቸው ከ18 እስከ 65 ለሆናቸው ኢትዮጵያውያን የፍቅር ጓደኛ ፈላጊዎች የተዘጋጀ መተግበሪያ ነው። በመተግበሪያው ላይ ሰዎች መሰረታዊ መረጃቸውንና ፎቶግራፍ ካስገቡ በኋላ ለሚፈልጓቸው ሰዎች ሎሚ በመወርወር ከሰዎች ጋር ለመተዋወቅ ይችላሉ። ኤደን ገረመው የመተግበሪያውን ስራ አስፈጻሚ ሜሮን ስለሽን እና መተግበሪያውን ከሞከሩ ሁለት ወጣቶች ጋር ተነጋግራ ቀጣዩን መሰናዶ አዘጋጅታለች።
በኢትዮጵያ ሎሚ መወርወር የፍቅር መገለጫ ሆኖ ለረጅም ጊዜ አገልግሏል። ዘመን ተቀይሮ ሰዎች በተለያዩ አማራጮች መተዋወቅ ሲልም መተጫጨት ላይ ደርሰዋል። አዲሱ ዘመነኛ የመተዋወቂያና የመፈላለጊያ መንገድ ደግሞ በስልክ መተግበሪያ መልክ መጥቷል። ሎሚ የፍቅረኞች መገናኛና መተግበሪያ ባህላዊ ስያሜን በዘመናዊ አቀራረብ ይዞ እንደመጣ የመተግበሪያው ስራ አስኪያጅ ሜሮን ስለሺ እንዲህ ትገልጻለች።
ሎሚ እንግዲህ ሀሳቡ የመጣው በፈረንጆች አቆጣጠር በ2019 ነው። ከዛ በ2020 አልፋ ቨርዥኑ ወይም የመጀመሪያ ቨርዥኑ ወጣ። 2021 ላይ ደግሞ ቤታ ቨርዥን ወይም ሁለተኛ ቨርዥን፣ አሁን ከረንትሊ የምንጠቀመው ቨርዥን ማለት ነው፣ ወጥቷል። ሶ ሎሚ የፍቅር ጓደኝነት መተግበሪያ ከመሆኑ አንጻር የተለያዩ ኢትዮጵያውያን የተለያዩ ቦታ ውስጥ ያሉ የፍቅር ጓደኝነትን የሚፈልጉ በዚህ አፕሊኬሽን መሰረት ከ18 ዓመት በላይ የሆኑ ወጣቶች ጠቅመው የተለያዩ ጓደኞችን ማግኘት ይችላሉ ነው በዚህ መተግበሪያ መሰረት። ተጨማሪ ደግሞ የጥምቀት በዓል ላይ ሎሚ ውርወራ ያንን ትራዲሽን ቨርቹዋል በማድረግ ጥምቀት ላይ አንድ ወንድ የሚወዳትን ሴት ካየ ሎሚ ይወረውርባታል። ከዛ ሎሚውን ካነሳችው ፍላጎቷን በሱ ነው የምትገልጸው እና እሱን መነሻ አድርገን ወደ አፕሊኬሽን ወይም ወደ መተግበሪያ አምጥተነው ነው ይሄንን የኢትዮጵያን ትራዲሽን ማለት ነው። እዚህ ጋር ያሉት ወንዶቹም ሴቶቹም ያው ለፍቅር ስለሆነ ያሉት እዚህ አፕሊኬሽን ላይ በእርግጠኝነት ያው በሁለቱም በኩል ተፈላላጊነት ካለ የፍቅር ጓደኝነት መመስረት ይችላሉ ማለት ነው።
ሜሮን፣ ይሄ መተግበሪያ በሌሎች ማህበራዊ ሚዲያዎች ላይ የሚመጡና አላስፈላጊ የሆኑ ግንኙነቶችንም ይታደጋል ትላለች።
ብዙ ሰው እንግዲህ ሮማንቲክ ፓርትነር ቅድም ላይ ፍቅር ጓደኛን ሲፈልግ በተለያዩ ሶሻል ሚዲያዎች ላይ ነው አብዛኛው ሰው የሚገናኘው አይደለ? ያው በአንድ አካባቢ ካልሰራ ካልተማረ ወይ ካልኖረ በስተቀር መገናኛ ቦታ የሚሆን በሶሻል ሚዲያ ላይ የተለያዩ ሶሻል ሚዲያዎች ላይ ነው። ሶሻል ሚዲያ ላይ ደግሞ እንግዲህ ሰው እዛ ጋር ያለው አብዛኛው ወይ የሚያቸው ነገሮች ይኖራሉ፣ ፖስት የሚደረጉ ቪዲዮዎች፣ ፎቶዎች፣ የተለያዩ አርቲክሎች ለማንበብ ሊሆን ይችላል። እና ኔሰሰርሊ ሰው ለፍቅር ብሎ አይደለም ያው ሶሻል ሚዲያ ላይ ያለው። አይ ቲንክ ሜይ ቢ በሴትም በወንድም ሊታይ ይችላል። አንዳንድ ኢንአፕሮፕሬት ሜሴጆች አሉ አይደለ? ሶሻል ሚዲያ ላይ ስትሆኚ አንቺ ያለሽ እዛ ለሌላ ሪዝን ሲሆን፣ ግን አንዳንድ የምታገኛቸው ሜሴጆች ግን ኢንአፕሮፕሬት ይሆናሉ። ሶ እንዲህ አይነት አፕሊኬሽን በቃ የፍቅርን ጓደኝነት ለሚፈልግ ሰው ነው የተሰራው ማለት ነው። ሶ እዚህ አፕሊኬሽን ላይ ያሉት ወንዶቹም ሴቶቹም ያው የፍቅር ጓደኝነትን ፈልገው ስለሆነ በሁለቱም በኩል እኩል የሆነ የመግባባት በቃ የፍቅርን ጓደኝነት ለሚፈልግ ሰው ነው የተሰራው ማለት ነው።
ሜሮን ስለ መተግበሪያ አጠቃቀም እንዲህ ታስረዳለች።
ይህንን መተግበሪያ ልክ ዳውንሎድ ካደረጉት በኋላ አሁን ልክ እንደ ፌስቡክ ወይም ኢንስታግራም እንደዚህ አይነት ሶሻል ሚዲያዎች ላይ ፎቶችንን አፕሎድ እንደምናደርገው እዚህ ላይም ፎቶ አፕሎድ እናደርጋለን። አንድ ፎቶ ማንዳቶሪ ነው። ከዛ በላይም ከፈለጉ አፕሎድ ማድረግ ይችላሉ ፎቶዎቻቸውን። ከዛ ደግሞ አንድ አጠር ያለች ባዮ ለዛ ሰው የምትገልጽ ነገር መጻፍ አለባቸው። ሶ ስለራሳቸው ሞር እዛ ጋር የሚያያቸው ሰው ፕሮፋይሉን ሲያይ የሆነ ሰው የተወሰነች ነገር ስለራሳቸው እንዲያውቅ ማለት ነው። ከዛ በተጨማሪ ደግሞ ምንድን ነው ፕሪፈር የሚያደርጉት ነገር ካለ ሶ ይሄ ማለት እድሜ ገደብ ሊሆን ይችላል። ሶ እኔ የምፈልገው ሰው ከዚህ እድሜ እስከዚህ እድሜ ያለ ሰው ነው የሚለው ነገር ኢንፎርሜሽን እንዳለ ያስገባሉ። ከዛ በተጨማሪ ደግሞ አይ ቲንክ ለኢትዮጵያውያን ደግሞ ትልቅ ቦታ የምንሰጠው ነገር ሃይማኖት ነው። እዛ ሰው ሃይማኖቱን መግለጽ ከፈለገ ካልፈለገም መተው ይችላል። ግን ያንንም አስገብተናል። ምክንያቱም ብዙ ሰው እንግዲህ ወደ ፍቅር ጓደኝነት ወደ ጋብቻ የሚሄድበት መንገድ ወይም ደግሞ አንድ ትልቅ ቦታ የምንሰጠው ሃይማኖት ስለሆነ እንዲህ አይነት ነገሮችን እዛ ጋር ያስገባል ማለት ነው። ስለራሱ ሎኬሽን ነው የሚጠቀመው የኛ አፕሊኬሽን። ሶ ያ ሰው ያለበትን ሎኬሽን ተጠቅሞ በዛ ሎኬሽን ባስቀመጠው ራዲየስ ማለት ነው እስከ 1000 ኪሎ ሜትር ድረስ ይሄዳል የኛ ራዲየስ። ሶ አሁን ለትሴ እስከ 200 300 ኪሎ ሜትር ድረስ ካልኩ በራሴ ፍላጎት ማስቀመጥ ይችላል ያንን የራዲየሱን ገደብ። ሶ በዛ መልክ እኔ ባስቀመጥኳቸው ቀደም ፕሪፈረንሶች ባልኳቸው ነገሮች በሱ መልክ በኔ ሎኬሽን ያሉ ሰዎችን ያመጣልኛል ማለት ነው። ከዛ እነሱን ያያየው ለኔ የሚሆነኝ ሰው ነው አይደለም የሚለውን ቀደም ባልኩሽ ለራሳቸው ባስቀመጡት ኢንፎርሜሽን መሰረት እያየው ሎሚ መወርወር ወደ ቀኝ ወይም ደግሞ ማለፍ ይችላል ዘሉ።
በዚህ መንገድ ተጠቅሞ ከተለያዩ ሴቶች ጋር የተዋወቀውና በመጀመሪያ ስሙ ብቻ መጠቀስ የሚፈልገው ሚካኤል ተሞክሮውን እንዲህ ይገልጻል።
ያው መተግበሪያው ለመጠቀም በጣም ትንሽ ይከብዳል። ብዙም ታይም አያስቸግርም። ዩዘር ፍሬንድሊ ነገር ነው። እሱን እንዳለው ነው ላይክ አንድ ሲንግል ሰው ሲንግል ፐርሰን ከሰዎች ጋር መገናኘት ሰው እንፈልጋለሁ እንደዚህ መተዋወቅ ነገር እንደዚህ ነው እንፈልጋለሁ። በዛ ምክንያት ነው እንትን መጠቀም የጀመርኩት። በጣም ደስ ይላል። አሁን ለምሳሌ የምፈልጋቸው ካራክተሮች እነሱ ባህሪዎች አንት ላይ እንትን ይላል እና በእነዚ አንትሮች ምን ያምጣልሽ ሊስት ምትራ ነገር እና የፈለግሽን ላይክ ታርገንሽ ካልፈለግሽን ሌላ ነገር ስኮር ማርክ ሻልሽ ባለቆና ነገር አሁን እንግዲህ ከአንሰ ጋር ነው እንትን ቻት የጀመርኩት።
በተመሳሳይ ይህንን መተግበሪያ በመጠቀም ከተለያዩ ሰዎች ጋር በአካል እስከ መገናኘት ድረስ መድረሷን የምትናገረው ደግሞ ፋና ሀይሌ ናት።
ፊልም አነባለው ፎቶ ብቻ ሳይሆን የራሳቸው ኢንፎርሜሽን የሚገልጹትን እንደዛ እየመረጥኩኝ ማች ታገኝ ደግሞ ወደ ቴክስት ነው የምትገባው ማለት ነው። ወደ ሜሴጅ ኮንታክት ማች በእነሱ ሳይድ ማታደርግ ወደ ሜሴጅንግ እንገባለን። ማታደርግ ብዙ ነበሩ ግን ዳይሬክትሊ ኮንታክት አድርጌ ኢንፎርሜሽን እንደዚህ በበለጠ ዲቴል ስለእነሱ ያወቅኩት ወደ 10 የሚሆን ይሆናሉ። ወደ ሜሴጅ ሁሉም ደግሞ ኮንቲኒዩስ ሆኖ ደግሞ ከመጨረሻ ድረስ እስከ መገናኘት ከሚጣፋ አድርጎ ከመውጣት ደግሞ ሁለት ሰው ነው ያገኘኋቸው። አሁን እስካሁን ድረስ የምናወራው ደግሞ አንዱ ነው።
በሎሚ የፍቅረኞች መገናኛ መተግበሪያ ላይ እስካሁን ድረስ 4000 የሚደርሱ ሰዎች እንደተመዘገቡና በየጊዜውም መተግበሪያው ሰዎች በሚሰጡት አስተያየት እየተሻሻለ እንደመጣ የምትገልጸው የሎሚ መተግበሪያ ስራ አስኪያጅ ሜሮን ስለሺ ሴቶች ፍላጎታቸውን በመግለጹ ረገድ ሊበረታቱ እንደሚገባ ጠቁማለች። የመተግበሪያው ተጠቃሚ የሆነችው ፋና ኃይሉ ታዲያ የጀመረችው ግንኙነትና ትውውቅ ወደ ፍቅር እንደሚያድግ ተስፋ ጥላለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው።
ኤደንን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ የሚቀርብ ወጣቶችን የሚመለከት መርሃ ግብር ነው። ወደ ቀጣዩ ዘገባ ስንሻገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አራተኛ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ ከሰሞኑ ከዚህ ዓለም በሞት ተለይተዋል። አቡነ መርቆሬዎስ በሀገር ውስጥ እንዲሁም በስደት ሀገር ዩናይትድ ስቴትስ ውስጥ ለበርካታ ዓመታት ኢትዮጵያውያንን ሲያገለግሉ መቆየታቸው ይታወሳል። በተለይ በውጭ ሀገራት በሚኖሩ ኢትዮጵያውያን ዘንድ የነበራቸውን አስተዋጽኦ ለማወቅ በቅርቡ የሚያውቋቸውን አነጋግረናል።
ዜና እረፍታቸውን የሰማሁት ጠዋት ማለዳ ላይ ነው። በእጅጉ አዝኛለሁ። በጣም ታላቅ አባት፣ የጸሎት አባት በማጣታችን ጉዳቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን ለመላ ኢትዮጵያውያን ታላቅ ጉዳት ነው ብዬ አምናለሁ።
የሰማችኋቸውም በዋሽንግተን ዲሲና አካባቢዋ ሀገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አቡነ ፋኑኤልን ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያውያንን በፓትርያርክነት መሾም ከጀመረችባቸው 1880ዎቹ ወዲህ አራተኛ የኢትዮጵያ ፓትርያርክ የነበሩት ብፁዕ ቅዱስ አቡነ መርቆሬዎስን ሰሞነኛ እልፈት አስመልክተው ከተናገሩት የተወሰደ ነው። ብፁዕ ቅዱስ አቡነ መርቆሬዎስ ለሕዝበ ክርስቲያኑም ሆነ ለመላ ኢትዮጵያን የሚበጁ በርካታ መልካም ተግባራትን በሕይወት ዘመናቸው መከውናቸውን የሚያወሱት ብፁዕ አቡነ ፋኑኤል ጎልተው ይታወቁበታል ያሉትን ምግባር እንዲያስረዳሉ።
ቅዱስነታቸው ሀገር ውስጥም በውጭ ሀገርም ቤተ ክርስቲያኒቱን ደከመኝ ሰለቸኝ ሳይሉ በቅንነትና በታማኝነት ራሳቸውን ዝቅ በማድረግ አገልግሎት ሲሰጡ የኖሩ ቅዱስ አባት ናቸው። በሕይወታቸውም ብዙ ፈተና የተቀበሉ መከራ የተቀበሉ አባት ናቸው። በመጨረሻም ላይ ራሳቸውን በአርምሞ በዝምታ ከማንም ጋር ምንም ነገር ሳይነጋገሩ ከፈጣሪያቸው ጋር ብቻ በመነጋገር ረጅሙን ዘመን ያሳለፉ የትዕግስት አባት የጸሎት አባት ናቸው።
ብፁዕ ቅዱስ አቡነ መርቆሬዎስ ፓትርያርክ ሆነው የተሾሙት በኢትዮጵያ አቆጣጠር ነሐሴ 29 1980 ዓ.ም ነበረ። ይሁንና ኢትዮጵያ ውስጥ ያገዛዝ ለውጥ መደረጉን ተከትለው በ1983 ዓ.ም እንደደረሰባቸው በሚነገረው ፖለቲካዊ ግፊትና ጫና ምክንያት መንበራቸውን ለቀው ከሀገር መውጣታቸው በሕይወት ታሪካቸው ላይ ተጽፏል። በአንድ መንግስታዊ ድርጅት የሥነ ገንዘብ ወይንም ፋይናንስ አማካሪ የሆኑት ዋሽንግተን ሜትሮ ቀጠና በሚገኘው ደብረገነት መድኃኔዓለም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውስጥ ደግሞ የሰበካ ጉባኤ የቦርድ ሊቀመንበር ሆኖ የሚያገለግሉት አቶ አቤል ጋሼ አቡነ መርቆሬዎስ በቤተ ክርስቲያን አሰራር ውስጥ የመንግስትን ጣልቃ ገብነት በመቃወም ባሳዩት አቋም ያስታውሷቸዋል።
እንግዲህ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገር ተብላ እንደምትባል የምትጠራ መሆኗን ያክል ባለፉት 50 ዓመታት ከደርግ መንግስት ጀምሮ ከፍተኛ ፈተናን ተቀብላለች። ይሄ ፈተናዋም ደርግ ፓትርያርኳን ገድሎ ሹመትን በስልጣኑ መሾም ከጀመረ በኋላ ይህን ካሄደ በኋላ እኒህ ሰው ብፁዕነታቸው የሆነ ተክለ ሃይማኖት ሲሞት ወደ ስልጣን መጡ። ሆኖም ግን ኢህአዴግ በመጣ ጊዜ ኢህአዴግ መንግስት የራሱን ከራሱ ብሔረሰብ ለማምጣት የሚፈልገውን አካባቢ ሲተረጉም እሳቸውን አስገድዶ ከስልጣን ያወረደበትን አካሄድ ሀገር ዓለም የሚያውቀው ነው። ከዚያ በኋላ እንግዲህ ወደ ስደት ዓለም ሲመጡ የዚህ የጠቅላላ የህወሓት የሚሰራው ግፍ መልኩ ምልክ በማን ላይ ይደርስ እንደነበው የተጠቂዋ ቤተክርስቲያን ምልክት ሆነው ነው ይህንን ዘመን ሁሉ የኖሩት። ቤተክርስቲያኗ ከፍተኛ ጉዳት ደርሶባታል። አስተዳደሯ በደል እንዲኖርበት በጠቅላላ አብያተ ክርስቲያናት በየቦታው በየሀገሩ በእንዲህ ያለ በተዛባ በስጋዊ መንፈስ እንድትመራ በሆነበት ጊዜ ይህ ትክክል አይደለም፣ ሀገር ቤተክርስቲያን እንዲህ አይደለም የምትሆነው፣ ያንን ስርዓት የሚቃወመውን አካል ማለት ጨለማውን መንፈስ የሚቃወምን አካል መርተው መስቀላቸውን ይዘው ይሄ ጊዜ ያልፋል፣ ግን አላግባብ የሆነ አሰራርን አላግባብ የሆነ ቤተክርስቲያን ላይ የተጣለ ቀንበርን አንቀበልም ብለው የነፃነት መንፈስ አማክለው ሆኖም ደግሞ በአርምሞ እግዚአብሔርን ጊዜ እንጠብቃለን ብለው በውጭ ሀገር ሰሜን አሜሪካ ነዋሪነታቸውን አድርገው እዚህ በተለይ በዲያስፖራ የሚገኘውን የኢትዮጵያዊ ምዕመን የኦርቶዶክስ ምዕመን አይዟችሁ በርቱ፣ ይሄ ቀን ያልፋል የሚለውን መንፈስ ይዘው ነው የቀጠሉት።
አቡነ መርቆሬዎስ በስደት በዩናይትድ ስቴትስ ውስጥ ከ20 ዓመታት በላይ ኖረዋል። በዋሽንግተን ዲሲና አካባቢዋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ፋኑኤል በእነዚህ ዓመታት ውስጥ የሀገር ቤቱን የፖለቲካ ሁኔታ በመከተል በቤተ ክርስቲያኒቱ ውስጥ የተፈጠሩ መከፋፈሎች ለስደት በተዳረጉት ፓትርያርክ ላይ ስለፈጠሩት ፈተና እንዲያወሳሉ።
ቤተ ክርስቲያኒቱን በሶስት ተከፍላ ነበረ። በኢትዮጵያ ሲኖዶስ የሚተዳደር፣ በገለልተኛ የሚተዳደር፣ በቅዱስነታቸው የሚመራ በሚል በሶስት የተከፈለ ስለነበረ ለቅዱስነታቸው በእውነቱ በጣም አስቸጋሪ ጊዜ ነበረ። እንደገና በውስጥ በሚነሱ ደግሞ አንዳንድ ፈተናዎች ምክንያት እንደውም ቅዱስ አባታችን ወደ አርምሞ ሁሉ የወሰዳቸው ይሄ ነው ብዬ እኔ በራሴ እገምታለሁ። እንደውም ዝምታን የመረጡት ለዳኝነት ሁሉ የሚያስቸግር ነው። ይህ ሀገር ዳኝነት ለመስጠት ውሳኔ ለመስጠት የሚያስቸግር ሁኔታዎች ስላሉ በሀገሩ ላይ ቅዱስ አባታችን ዝምታን መርጠው ነው የቆዩት እንጂ በተጠን ግን የተራራቁትን አብያተ ክርስቲያናት ለማቀራረብ ሄዶ ለሚጠይቃቸው ሁሉ በራቸውን ክፍት አድርጎ በጣም ፈቃደኛ ናቸው። በተደጋጋሚ የማግኘቱ እድል ነበረኝ። በዓል ሲሆን ገብርኤል እያሉ እንኳን አደረሰ ለማለት እሄዳለሁኝ እና ሀገራቸውን ለመግባት የነበራቸው ስሜትና ፍላጎት ትልቅ ነበረ፣ ጉጉት ነበረ። የሀገራቸው ሰላም እና የሀገራቸው መረጋጋት ይናፍቁ ነበረ። ይሄ ሰላሙ ዘመን መጥቶ ወደ ሀገራችን ብንገባ የሚል ጉጉት ነበራቸው። ያው ምኞታቸውን እግዚአብሔር ግን አሳክቶላቸው በእውነቱ በዚያው በሀገራችን በተደረገው የፖለቲካ ለውጥ በእውነቱ ትልቅ ባለውለታ ናቸው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በእሳቸው አማካኝነት ቅዱስ ሲኖዶስ በዚህም በዛም ያለው ሁሉም በማዳመጡ እሽታ በመስጠቱ ያው ፈቃድ እግዚአብሔር በመሆኑ ቅድስናቸው መሰከረላቸው እግዚአብሔር አገራቸው ገብተው ጥቂት አመታት ደግሞ አርፈው በጸሎት አገሪቱን ሲደግፉ ከርመው ወደማያልፈው ዓለም ከአባቶቻቸው ከቅዱሳን ማህበር ነው ተቀላቀሉ።
ሐምሌ 5 2010 ዓ.ም ብፁዕ ቅዱስ አቡነ መርቆሪዎስ ከ26 ዓመታት በኋላ ወደ ኢትዮጵያ ተመለሱ። ሕዝበ ክርስቲያኑም ሆነ የመንግስት ባለስልጣናት በደመቀ ሁኔታ አቀባበል አደረጉላቸው። ከዚህ በኋላ ግን ፓትርያርኩ በአደባባይ የተናገሩባቸው ጊዜያት ብዙም አልነበሩም። ኢትዮጵያ ባለፉት ጥቂት አመታት ያስተናገደቻቸውን ውጣውረዶች የሰላም ጥውትና ግጭትን የሚመለከቱ ሰዎች ከተሰሚነታቸው አንጻር አርምመውን በመምረጣቸው ዙሪያ ጥያቄ ያነሳሉ። አቡነ ፋኑኤል በዚህ ጉዳይ ይህንን ብለዋል።
አልተናገሩም ማለት ለሰው ችግሩን አልገለጡም እንጂ ወደ እግዚአብሔር አልተናገሩም ማለት አይደለም። በራቸውን ዘግተው ወደ እግዚአብሔር ይጸልያሉ፣ ይለምናሉ። ስለዚህ እንደው አደባባይ ወጥተን ከምንጮኸው ይልቅ በራቸውን ዘግተው እሳቸው ወደ እግዚአብሔር የሚጸልዩት ጸሎት የበለጠ ዋጋ እንዳለውና ፍርድም እንደሚያገኝ ይሄ ግልጽ ነውና ይሄ ትልቅ ተሰጥኦ ነው። ይሄ ሊደነቅ የሚገባው ነው እንጂ የኢትዮጵያውያን ችግር አይተው ችግራቸው መላቃቸው ሳይሆን የኢትዮጵያውያን መበደል፣ መገፋት፣ መቸገር፣ ጉስቁልና እሱ ነው ወደ አርምሞ ውስጥ ነው የከተታቸው። ለሰው አዳማጭ በሌለበት ምድር ላይ ከመናገር ወደ እግዚአብሔር መጮህ ይበልጣል ብለው ከሚወዷቸው ከሚያቀርቧቸው ግለሰቦች ጋር ሁሉ ንግግርን ያልፈለጉበት ምክንያት በቃ ከፈጣሪያቸው ጋር ብቻ አድርገው ተነጋግረው ማድረግ የሚችሉትን እንደ አንድ ሰው እንደ አንድ ቅዱስ አባት ፈጽመው ሄደዋልና ይሄ አርምሞ ማንም እኔ ላርገው ብዬ ቢነሳ አንዱ ላርገው ብሎ ቢነሳ የሚችለው አይደለም።
በ84 ዓመታቸው የካቲት 25 ቀን 2014 ዓ.ም ከዚህ ዓለም የተለዩት ብፁዕ ቅዱስ አቡነ መርቆሪዎስ ከቤተ ክርስቲያናት ግንባታና አድሳት ከሰብአዊና ልማታዊ ስራዎች መስፋፋት ጋር የሚነሱ መልካም ተግባራትን ማስመዝገባቸውን ማህበረ ካህናት ዘሰሜን አሜሪካ ከቶ ማስታወሻ ተረድተናል። በደብረ ገነት መድኃኔዓለም የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰበካ ጉባኤ የቦርድ ሊቀመንበር የሆኑት አቶ አቤል ጋሼ ከአቡነ መርቆሪዎስ የህይወት መንገድ ከሚቀዱ ትምህርቶች አንዱን እንዲገልጹታል።
ነፃነትን፣ አርነትን መከተል ቤተክርስቲያን ደግሞ ስራዋ ይሄ መሆኑን እንዲሁም ደግሞ ሰማዕትነት ብዙ መልክ እንዳለው ማሳይተዋል። ማለት ደም የፈሰሰበት መስዋዕት ብቻ አለ መስዋዕት፣ ደም ያልፈሰሰበት መስዋዕት አለ። ይሄም ስደት መርጠው እውነትን ይዤ ነው የምኖረው፣ እውነት እስካልተከበረች ድረስ ግን ለእኔ ስልጣኔ እዚህ አይደለም ብለው ይሄንን በዚህ ሁኔታ ይዘው የቀጠሉበት አካሄድ ትምህርት የሚሆኑ በመጨረሻ ትልቁ ነገር ቅድም ያልኩት ነው። የእግዚአብሔርን ፈቃድ መጠበቅ ምን ማለት እንደሆነ ብዙ ተናግረው አይደለም፣ ብዙ አስገድዱ አይደለም፣ ስልጣናቸው እንደምኖሩም አይደለም። እግዚአብሔር ይመጣል፣ ጊዜውን ጠብቆ ያደርግልናል፣ የእኛ ጊዜ ይመጣል ብለው ይሄንም አሳይቷቸዋል። በጠቅላላ ተመልሰው በክብር በወግ እንደገና በልዕልና ሄደው ተነጥቋቸው የነበረውን ቦታቸው ተመልሰው በቦታቸው ይሄንን አይተው ማለፋቸው እና ለእኛም ምሳሌ የሆኑበት ትልቅ የሆነ ትምህርት የሚሰጥ ነው። በመጨረሻ ጊዜ ያገኘኋቸው ጁላይ 2018 በእርቁ ቀን ነበር። መባረክ አግኝተናል በለቱ በአጠገባቸውን እና ይሄ ትልቅ ማስታውሰው ጊዜ ነው ስልሳቸው በፊቴም ላይ የሚቀረው በጸጥታ ውስጥ እግዚአብሔር መንፈስ ይዘው መቀመጥ የሚችሉ እና በዚያም እንኳ ህዝብን፣ ሀገርን፣ ቤተክርስቲያንን መምራት የሚችሉ መሆናቸውን ያየሁበት ጊዜ ሁል ጊዜ ከኔ ጋር የሚቀር ትዝታቸው ነው።
ብፁዕ አቡነ ፋኑኤል በበኩላቸው ከትዕግስትና መቻቻል ጋር የተገናኘውን የአቡነ መርቆሪዎስን አበርክቶት ለማጉላት ወደዋል።
እኛ ዛሬ ከሳቸው ልንማር የሚገባን ትዕግስትን፣ መፋቀርን፣ አንዱ የሌላውን በደል ይቅር የማለትን እነዚህ ነገሮች ሁሉ ከቅዱስነታቸው ህይወት እንማር ይገባናል። ፈተናዎች እንደሚያልፉ አውቀን መጽናት እንዳለብን፣ መታገስ እንዳለብን የአባታችን ህይወት ያስተምራል።
የአራተኛው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ መርቆሪዎስ የቀብር ስነ ስርዓት የፊታችን መጋቢት 4 አዲስ አበባ በሚገኘው መንበረ ጸባዖት ቅድስት ስላሴ ቤተ ክርስቲያን እንደሚፈጸም ተነግሯል። በዚህ ዕለት በዋሽንግተን ዲሲና አካባቢዋ የሚገኙ የሁሉም አብያተ ክርስቲያናት ካህናትና ምዕመናን በደብረ ኃይል ቅዱስ ገብርኤል ካቴድራል ከሰዓት በኋላ ተሰባስበው ጸሎተ ፍትሐት እንደሚያደርጉም ተሰምቷል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን የምናቀናው ወደ ስፖርቱ ዝግጅት ነው። ኬኔዲ አባቴ ይጠብቀናል።
በዓለም አትሌቲክስ የወርቅ ደረጃ ባለውና የካቲት 23 በስፔን ማድሪድ በተለያዩ ርቀቶች በተካሄደ የዓለም የቤት ውስጥ ቱር ውድድር ኢትዮጵያውያን አትሌቶች አሸንፈዋል። በወንዶች 3000 ሜትር አትሌት ሰለሞን ባረጋ ውድድሩን 7 ደቂቃ ከ34 ሰከንድ ከ03 ማይክሮ ሰከንድ በሆነ ሰዓት በማጠናቀቅ አሸናፊ ሲሆን ለሜቻ ግርማ በ7:37:09 ሁለተኛ ወጥቷል። በሴቶች 1500 ሜትር ደግሞ አትሌት ጉዳፍ ጸጋይ በ3:57:38 የቦታውን ክብረ ወሰን ጭምር በማሻሻል አሸናፊ መሆን ችላለች። በዚህ ውድድር ሂሩት መሸሻ 4:02 ከ22 በሆነ ሰዓት በመግባት ሁለተኛ፣ አትሌት ፍሬዌኒ ኃይሉ ደግሞ በ4:03:38 ሶስተኛ ደረጃን በመያዝ ውድድሩን አጠናቀዋል። በቱር ውድድሩ ባስመዘገቡት ድምር ውጤት አትሌት ለሜቻ ግርማ በ3000 ሜትር፣ አትሌት ጉዳፍ ጸጋይ ደግሞ በ1500 ሜትር በቤልግሬድ ለሚደረገው የዓለም የቤት ውስጥ ሻምፒዮና በቀጥታ ማለፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። በሌላ ዜና በደቡብ አፍሪካ ደቤሃ በተካሄደ የ50 ኪሎ ሜትር የጎዳና ላይ ውድድር በሴቶች ኢትዮጵያዊቷ አመለወርቅ ፍቃዱ አሸንፋለች። አትሌት አመለወርቅ ርቀቱን ያጠናቀቀችው በ3 ሰዓት ከ04 ደቂቃ ከ58 ሰከንድ ሲሆን ሁለተኛ ከወጣችው ኬንያዊት አትሌት ሼልሚት ሙሪኪ በ4 ደቂቃ ያህል ቀድማ ነው የገባችው። በወንዶች ምድብ ደግሞ ደቡብ አፍሪካዊው ስቴፈን ሞኮካ በ2 ሰዓት ከ40 ደቂቃ ከ13 ሰከንድ የርቀቱን ክብረ ወሰን በመስበር አሸንፏል። ከሩሲያ ጋር የተያያዙ ስፖርታዊ መረጃዎችን ስንመለከት በቀዳሚነት የቤጂንግ ፓራሊምፒክ ውድድርን እናገኛለን። ከቤጂንግ 2022 ፓራሊምፒክ ውድድር የታገደው የሩሲያ ፓራሊምፒክ ኮሚቴ ቡድን ወደ ሞስኮ ተመለሰ። ሩሲያ በዩክሬን ላይ ፈጽማለች በተባለው ወረራ ምክንያት ከስፖርቱ ዓለም የሚደርስባት ማዕቀብና የእገዳ እርምጃ ቀጥሏል። የሩሲያ ፓራሊምፒክ ኮሚቴ ቡድንም በመካሄድ ላይ ካለው የቤጂንግ 2022 የክረምት ፓራሊምፒክ ጨዋታዎች ታግዶ ወደ ሞስኮ ተመለሰ። ዓለም አቀፉ የፓራሊምፒክ ኮሚቴ IPC የሩሲያና የቤላሩስ አትሌቶች በቤጂንግ የፓራሊምፒክ ጨዋታዎች ላይ እንዳይወዳደሩ ካገደ ከቀናት በኋላ 71 አትሌቶችን የያዘው የሩሲያ ቡድን ወደ አገሩ መመለሱን የሩሲያ ዜና ወኪል ታስ ነው የዘገበው። የሩሲያና የቤላሩስ አትሌቶች በቤጂንግ 2022 በገለልተኝነት እንዲሳተፉ በዓለም አቀፉ የፓራሊምፒክ ኮሚቴ ተፈቅዶላቸው የነበረ ቢሆንም የተለያዩ ሀገራት ብሔራዊ ፓራሊምፒክ ኮሚቴዎች የታቀበ ዘመቻ ማድረጋቸው ድርጅቱ ከ17 ሰዓታት በኋላ የመጀመሪያ ውሳኔውን እንዲቀይር አስገድዶታል። እንደ ሩሲያው የዜና ወኪል ታስ ዘገባ ከሆነ ከውድድሩ የታገደው የሩሲያ ፓራሊምፒክ ኮሚቴ ቡድን አትሌቶች በዛንግጂያኮ ከሚገኘው የፓራሊምፒክ መንደር ሲነሱ የሩሲያ ብሔራዊ መዝሙርን እየዘመሩ ነበር። ዓለም አቀፉ የኦሎምፒክ ኮሚቴ IOC የሩሲያው ፕሬዝዳንት ቭላዲሚር ፑቲን ልዩ ወታደራዊ ዘመቻ ባሉት የዩክሬን ወረራ ምክንያት የሩሲያና የቤላሩስ አትሌቶች በተላለቁ ውድድሮች ላይ እንዳይሳተፉ ዓለም አቀፍ ፌዴሬሽኖች እርምጃ እንዲወስዱ ከመከረ በኋላ በርካታ እርምጃዎች መወሰዳቸው ይታወቃል። FIFA፣ የዓለም አትሌቲክስ፣ የዓለም ቦክስ ፌዴሬሽንና የዓለም ጎልፍ ፌዴሬሽን በሩሲያና ቤላሩስ ላይ እገዳ ከጣሉ ተቋማት መካከል ጥቂቶቹ ናቸው። ዓለም አቀፉ የጁዶ ፌዴሬሽን ፕሬዝዳንት ፑቲንንና የጁዶ ስልጣና ጋራቸውን አርካዲ ሮተንበርግን በተቋሙ ካላቸው ሁሉ ማላፊነት በቋሚነት አገደ። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና ኦሊጋርክ አርካዲ ሮተንበርግ ከዓለም አቀፉ የጁዶ ፌዴሬሽን IJF ማላፊነታቸው እንዲነሱ መደረጋቸውን ተቋሙ በትናንትናው ዕለት አስታውቋል። IJF ሩሲያ የፈጸመችውን ያልተጠበቀ ጥቃት ተከትሎ ባለፈው ሳምንት ፑቲንን ከተቋሙ የክብር ፕሬዝዳንት ነት በጊዜያዊነት ማገዱ የሚታወስ ነው። አሁን ታዲያ እገዳውን በቋሚነት በማጽናት ተጨማሪ እርምጃ ወስዷል። የIJF ስራ አስፈጻሚ ኮሚቴ አባልና እንደ ጎርጎሮሳውያኑ ከ2013 ጀምሮ የተቋሙን ልማት ስራ አስኪያጅ የነበሩት ሮተንበርግም ካላፊነታቸው ተነስተዋል። አብዝተው የሚወዱት የጁዶ ስፖርት የክብር ፕሬዝዳንትና አምባሳደር ሆነው የተሾሙት በጎርጎሮሳውያኑ በ2008 ነበር። ፕሬዝዳንቱ በተቋሙ በነበራቸው የኃላፊነት ዘመን በ2014 በቼሊያቢኒስክ እና በ2017 ደግሞ በቡዳፔስት በተካሄዱት ሁለት የIJF የዓለም ሻምፒዮናዎች ላይ እንዲሁም በ2012 የለንደን ኦሎምፒክ በነበረው የጁዶ ውድድር ላይ ታድመዋል።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁ ስለነበራችሁ በእጅጉ እናመሰግናለን። ሀብታሙ ስዩም መስተንግዶ፣ ንጉሱ ታምሬ ደግሞ በድምጽ እና ምስል መንደስ እና ውስጥ ካውን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።